አቤቱ እጅግ አድርገን እናመሰግንሃለን። የተባረከውን የተቀደሰውን የጌታችንን የኢየሱስ ክርስቶስን ስም በዚህ ቦታ እንጠራለን። ጌታ ኢየሱስ በስምህ በተሰበሰብንበት ሁሉ ጌታ ሆይ እገኛለሁ እንዳልክ በዚህ ቦታ ደግሞ ተገኝተህ አንተ አስተምረን፣ በአንተ ልንኖረው የሚገባውን ሕይወት አሳየን። ይህ ጌታ ሆይ አንተ ካልገለጥክልን ካላሳወቅከን እግዚአብሔር ሆይ ከሰው ልንማረው የምንችል ምስጢር አይደለም። ጌታ ሆይ ጌታ ሆይ በሕዝብህ ሕይወት ውስጥ ራስህን ልትገልጥ የጸጋ የሕይወት የኃይል ምንጭ የበረከት ሁሉ ምንጭ አንተ ነህ። ጌታ ሆይ ይህን እንድንረዳ እርዳን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 15ን ስንቶቻችሁ በደንብ አያችሁት? በዚህ ሳምንት አነበባችሁት? ምን ምን አገኛችሁበት? ዮሐንስ ወንጌል ምዕራፍ 15 ብዙ ነገር በውስጡ አለው አይደለም? እግዚአብሔር የተመሰገነ ይሁን። እና የደቀ መዝሙር ሕይወት ምን እንደሚመስል ያ ክፍል ብቻ አይደለም የሚያሳየው፣ በአጠቃላይ በመጽሐፍ ቅዱስ ውስጥ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የሰው ልጆች አዳኝ ሲሆን ብዙ ጊዜ ክርስቲያኖች የምናተኩረው ኢየሱስ ክርስቶስ ለኃጢአታችን በሞተው ሞት ላይ ነው። እና ከዚህ የተነሳ ኢየሱስ ክርስቶስ ለእኔና ለእናንተ ኃጢአት የከፈለውን ዕዳ ብቻ እናስባለን። ጌታ ኢየሱስ ለኃጢአቴ ሞተ የሚለው ለብዙ ሰው በጣም ቀላልና ያለ ምንም ችግር ሊረዱት የሚችሉት ነገር ነው። ጌታ ኢየሱስ ለእኛ ተነሳ ማለትንም ልንቀበል እንችላለን። ጌታ ኢየሱስ ለእኛ በሰማይ አለ የሚለው ይከብዳል። የዕብራዊው ጸሐፊ በምዕራፍ 5 ላይ እንደሚናገረው ስለ ጌታ ስለ ኢየሱስ ክርስቶስ ሊቀ ካህንነት ሊያስተምራቸው ሲፈልግ ሊጀምር ሲል በቃል ልተረጉመው ጭንቅ ነው ያለው ነው። እና ኢየሱስ ሊቀ ካህን ነው ብሎ ዝም ብሎ መረዳትና ሊቀ ካህንነቱ ከእኛ ጋር በተያዘ መንገድ በሰማይ ያለውን መገንዘብ በጣም የተለየ ነገር ነው። ጥልቅ የሆነ መንፈሳዊ ትምህርት ነው። ይህን በቃል ልንተረጉምላችሁ ጭንቅ ነው ይላቸዋል። ስለዚህ መንፈሳዊ ማቹሪቲ ይጠይቃል ማለት ነው። ጌታ ኢየሱስ ክርስቶስ በመንግሥተ ሰማይ በሊቀ ካህንነት በእኛ ፋንታ ብቻ ያለ ጌታ ሳይሆን ደግሞም ጌታ ኢየሱስ በመንፈሱ በውስጣችን ይኖራል። ይህንን ክርስቲያኖች በጣም አድርገን ልንገነዘብ ይገባል። እና እነዚህን ሁኔታዎች በመጽሐፍ ቅዱስ ውስጥ በብዙ ሁኔታ ተገልጦ ይታያል። እና መጽሐፍ ቅዱስ በክርስቶስ 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 እያለ ሐዋርያቶች ሲጽፉ በጻፉት መጽሐፍ ውስጥ በክርስቶስ በተለይም ሐዋርያው ጳውሎስ በየሚለው ቃል ትንሽ በአማርኛ ዱልዱም ነው እና ኢን ክራይስት የሚል ነው። በክርስቶስ ውስጥ የክርስትናን ሕይወት የክርስቲያኖችን ሕይወት በክርስቶስ ውስጥ እያረገ ነው የሚያስቀምጠው። ይህንን በጣም አድርገን መረዳት አለብን። እና ሁላችንም ወደ ጌታ ከመጣን በኋላ በመንፈሳዊ ሕይወታችን በጣም የምንቸገርበት ነገር ይህንን ክርስትና ስንኖር እንደ ክርስቲያን ለመኖር ያለን ጉጉት፣ ጌታ አዳነኝ ብለን ደህንነትን ከቀመስን በኋላ ያገኘነው በረከትና ጸጋ በተለየ መንገድ ይታወቀናል። ይሁን እንጂ እንደ ተማርነው ጌታንም እንደወደድነው እንዳደረገልንም ስንኖር ስለማናይ ተስፋ እንቆርጣለን እና ሕይወታችንን ስንመለከተው አልመጥንም ይለናል። እና የተለያዩ ዘዴዎች እንጠቀማለን። እኔ ብዙ ሰዎች ሳገለግል እንደሚነግሩኝና እንደማየው ራሴም እንደምመለከተው በተቻላቸው መጠን ሰዎች በጾም ይሞክራሉ። ሰዎች እንዲጸልዩላቸው በማድረግ ይሞክራሉ። አስታውሳለሁ አንድ ወንጌላዊ ሲነግረኝ እኔ ሁልጊዜ ስጾም ራሴን እሰቅላለሁ፣ ነገር ግን ስበላ ከመስቀል ወርዳለሁ አለኝ። እና እንግዲህ ብላድ ሹገሩ ሲወርድ አለ አይደለም ይፈዛል። የመንፈስ ፍሬ ያፈራ ነው የሚመስለው ማለት ነው። ሰው ሲርበው ሲደክም አለ አይደለም እንዴ አክቲቭ አይሆንም። እና ስለዚህ ሲበላ ደግሞ ጉልበት ያገኛል ማለት ነው። ልጆቻችን ሶዳ ከጠጡ ወይም አንዳንድ ሀይ ካርቦሃይድሬት ነገር ከበሉ ሀይ ይሆናሉ ብለን እንደምንል ሰው ሲበላ ጉልበት ያገኛል እና ሲርበው ደግሞ ይፈዛል። ስለዚህ መንፈሳዊነት ከመፍዘዝ ጋር የተያያዘ ነው ብለው ሊገምቱ ሁሉ እስከሚችሉ ሰዎች ይደርሳሉ። መንፈሳዊነት ግን እንደዛ አይደለም። ኢየሱስ ክርስቶስ እየበላ እየጠጣ ነው በሕዝብ መካከል የኖረው። መንፈሳዊነት ካለመብላት ጋራ ብቻ የተያዘ አይደለም። መጾም ትክክለኛ ነገር ነው፣ ነገር ግን መንፈሳዊነትን ግን አያስገኝም። ስጋን ግን ለዓለም ለመከልከል ወይም ስጋችንን ለማቀብ ይሄን ብላ ይሄን አትብላ በሚል አይነት መልክ የሚከናወን ነገር እንዳልሆነ ነው የምናየው። ስለዚህ ክርስትናን ህይወት የምንኖርበትን ሚስጥር ከዮሐንስ ወንጌል 15 ላይ እንደተመለከትነው ክርስትናን የምንኖረው በክርስቶስ ነው። ይሄንን ነገር ነው በደንበኛ የምናየው። እና ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ የተናገራቸው ሁለት ቃላቶች አሉ። ሁለት መሰረታዊ ሐሳብ የተሸከሙ ቃላቶች አሉ። እነዚህ ቃላቶች ምን እንደሆኑ እንመልከታቸው። ምዕራፍ 15 ላይ እና ቁጥር 13 እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ፣ በእኔ ኑሩ እኔም በእናንተ ይላል። እና በእኔ ኑሩ እኔም በእናንተ ይላል። ይሄ በጣም በጣም ትልቅ ነገር ነው። በጌታ መኖር ምን ማለት ነው? በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል። ስለዚህ በመንፈሳዊ ህይወታችን ለውጥ ያለው ፍሬ ያለውን ህይወት ለመኖር ይሄንን ቁልፍ ሐሳብ ክርስቲያኖች መረዳት አለብን። እግዚአብሔር የተመሰገነ ይሁን። ፕሊስ ስልክ ያላችሁ ሰዎች ስልካችሁ እንድታጠፉት ቤተ ክርስቲያን ስትመጡ ሁላችንም ስልካችንን ኤመርጀንሲ ሊኖራችሁ ይችላል፣ ቫይብሬሽን ላይ ግን ማድረግ አለባችሁ። አለበለዚያ ስንቀዳ ምንም ስንልም በጣም ያስቸግረናል እና በተቻለ መጠን ቫይብሬሽን ላይ አርጉት። ኢመርጀንሲ ሊኖራችሁ ይችላል፣ በቴክስት መመለስ ትችላላችሁ፣ ግን ስልካችሁን ሜክ ሹር ቫይብሬሽን ላይ ማድረጋችሁን። ስለዚህ በዚህ ቦታ ላይ ስንመለከት ጌታችን በእኔ ባትኖሩ አትችሉም ብሏል። እንግዲህ ተመልከቱ ወገኖቼ፣ በጌታ ነው ወይ የምኖረው የሚለውን ጥያቄ ነው መጠየቅ ያለብን ማለት ነው። እና በጌታ ነው ወይ የምኖረው? ክርስትናን ስኖር በማን ነው የምኖረው? እንዴት ነው የምኖረው? በጌታ ነው ወይ የምኖረው? እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና። በእኔ የሚኖር እኔም በእርሱ፣ እርሱ ብዙ ፍሬ ያፈራል። ስለዚህ በህይወታችን የመንፈስ ፍሬ በሉት፣ የአገልግሎት ፍሬ በሉት፣ የማንኛውም ነገር ፍሬ በህይወታችን የሚታየው ጌታ በእኛ ሲኖር ነው። ስለዚህ ይሄ በጌታ በእኛ መኖር ማለት ምን ማለት ነው? ይዤ ያልመጣሁት እንትን አለኝ፣ ወደፊት በፓወርፖይንት አሳያችኋለሁ። እና የክርስትናን ህይወት ስንመለከት ከጌታ ከኢየሱስ ክርስቶስ ጋር ያለን ግንኙነት የውጪ ግንኙነት አይደለም። አዎ ጌታችን ኢየሱስ ክርስቶስ በአካል ትንሣኤ ተነስቶ በአባቱ ቀኝ በሰማይ ነው ያለው። ግን ከጌታ ከኢየሱስ ክርስቶስ ጋር ግን አማኝ ያለው ግንኙነት በቤተ ክርስቲያን በኩል፣ በአገልጋዮች በኩል፣ በውጫዊ የሃይማኖት ስርዓት አይደለም። ከጌታ ጋር ያለን ግንኙነት ከጌታ ጋር ያለን ግንኙነት ውስጣዊ ነው። ውስጣዊ ግንኙነት ነው ያለን። ይህንን ውስጣዊ ግንኙነት ክርስቲያኖች ካላወቅን ክርስትናን በትክክል ለመኖር አንችልም። ስለዚህ ጌታ በእኔ ኑሩ እኔም በእናንተ ሲል የእሱ ድርሻ አለ፣ የእኛ ድርሻ አለ። እግዚአብሔር የተመሰገነ ይሁን። እና እኛ አለን፣ ጌታ አለ። በእኛና በጌታ መካከል ልብ በሉ የሚለው እኔ በእናንተ እናንተ ደግሞ በማን በእኔ ነው መኖር ያለባችሁ ይላል። ይሄ እንዴት ነው እሱ የሚሆነው? ሚስጥሩ እዚህ ላይ ምንድን ነው? ይሄ ነገር እኔ በእናንተ እናንተ በእኔ እንዴት ነው? ይሄንን ክርስቲያኖች ይሄንን ካላወቁ ጌታ ኢየሱስ ራሱ ነግሮናል፣ ፍሬ ልታፈሩ አትችሉም ብሏል። ቁርጡን ነግሮናል ወገኖቼ። ይሄ ግል በአንድ በኩል ለእኛም እንደውም እንደ ምስራችም ነው። ለካ ችግሬ ይሄ ነው ብለን አላደለም በራሳችን ጥረን ላቃተን ነገር ሁሉ መልስ ተሰጠን ማለት ነው። እግዚአብሔር ይመስገን አደለም። ስለዚህ ጌታ ኢየሱስ ክርስቶስ ፍሬ የሚባለው ነገር በህይወታችን እንዲኖር እነዚህ ነገሮች መሆን አለባቸው። ሁለት ነገሮች መሆን አለባቸው። ደቀ መዝሙር ሆነን በጌታ ፊት ለመኖር እንደ እግዚአብሔር ሐሳብ ለመኖር ፍሬ እንዲታይብን ጌታ በእኛ መኖር አለበት፣ እኛ ደግሞ በጌታ መኖር አለብን። ይሄንን ጉዳይ መጽሐፍ ቅዱስ በሚያስቀምጥባቸውን ሁኔታዎች እንመልከት። ሐዋርያ ጳውሎስ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ምን ማለት ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት? እንዴት ነው እሱ አዲስ ፍጥረት? ብዙ ክርስቲያኖች ይሄንን ሲሰሙ ምንድነው ተመስገን በቃ ቃሉ ደስ ይላል፣ ግን ይሄ ነገር ግን ለኔ ህይወት ግን ይሰራል ወይ? እንደው ይሄ ሆነላቸው ይሆኑ ይሆን ይኖሩ ይሆን? መቼም ቃሉ ቢሏል የግዳሜን ነው አሜን ነው አሜን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሃሌሉያ አሜን አሜን። ግን ማን ነው በክርስቶስ ያለው? በክርስቶስ ቢሆን ነው የሚለው። ማንም በክርስቶስ ቢሆን ነው የሚለው ምን ማለት ነው? ይሄ ማለት ወገኖቼ ይሄንን ምስጢር ክርስቲያኖች ማወቅ አለባቸው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ምንድን ነው በክርስቶስ መሆን ማለት? ክርስቶስ ኢየሱስ ማን ነው የሚለውን ስንመለከት በማንነቱ ክርስቶስን በብዙ መንገድ እናጠናዋለን። አንደኛ አምላክነቱን እናጠናለን። አምላክ ነው አይደለም ጌታችን ኢየሱስ ክርስቶስ? እና በሬዲዮ ባለፈው ደግሜዋለሁ ትንሽ ውስብስብ ትምህርት ስለሆነ ማዘጋጀው ጊዜ የበለጠ እንዲኖረኝ ብዬ ያንኑ ትምህርት ደግሜዋለሁ። አምላክ ነው ኢየሱስ ክርስቶስ፣ ቃልም ሥጋ ከመሆኑ በፊት የዘላለሙ የእግዚአብሔር ልጅ ነው። ሁለተኛ ጌታ ኢየሱስ ክርስቶስ ለእኛ ሲል ምን ሆናል? ሰው ሆናል። ይሄ ማለት አምላክነቱ እና ሰውነቱ ሳይቀላቀል አይደለም ፍጹም አምላክ እንደሆነ እያለ ፍጹም አምላክ እና እናም ደግሞ ምንድን ነው እሱ ፍጹም ሰው ነው። እግዚአብሔር ይመስገን። እና ጌታ ኢየሱስ ክርስቶስ በእግዚአብሔር በሰው መካከል ያለ መካከለኛ ነው። በአምላክነቱ አምላክን የሚመጥን ነው። በሰው ባህሪው ሰውን የሚመጥን ነው። ስለዚህ ጌታ ኢየሱስ ክርስቶስን ስንረዳ ዩኒክ ነገር እንደምንነጋገር ማወቅ አለብን። እንደሱ ያለ ማንም የለም። አንደኛ አምላክነት አለው፣ ፍጹም አምላክነት፣ ፍጹም ሰውነት አለው። ስለዚህ በአምላክነቱ ከእግዚአብሔር ጋር የተካከለ ነው። እግዚአብሔርነት አለው፣ እግዚአብሔር ነው። ሁለተኛ የሰው ባህሪ ደግሞ ስለተካፈለ በነገር ሁሉ ወንድሞቹን ስለመሰለ ከእኛ ጋር በሁሉ ነገር ምንድን ነው እሱ አንድ ነው። ክብር ለእግዚአብሔር ይሁን። አያችሁት? በአምላክነቱ የአምላክ ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ስለሚባል ፍጹም አምላክ ነው። ጌታ ኢየሱስ ክርስቶስ ከአባቱ ጋር የተካከለ ነው። ስለዚህ ክርስቶስ ማን ነው የሚለውን ስንመለከት እነዚህ ነገሮች በመንፈሳዊ ሕይወት ውስጥ ትልቅ ስፍራ እንዳላቸው መረዳት አለብን። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የሰው ልጆች አዳኝ ሆኖ ሲመጣ እንደ ማንኛውም ግለሰብ በብሉይ ኪዳን እንደነበሩ ነቢያቶች እንደ እግዚአብሔር አገልጋዮች አይደለም የመጣው። He's very unique አመጣጥ እንደመጣ መረዳት አለብን። ከነበሩ አገልጋዮች አንዱ ሆኖ ተጨማሪ አይደለም ሆኖ የመጣው። የጌታ ኢየሱስ ክርስቶስ መምጣት የሰውን ልጅ ታሪክ በሙሉ ሪዲፋይን የሚያደርግ አመጣጥ ነው የመጣው። ሃሌሉያ። የሰው ልጅ ታሪክ በሙሉ አዲስ ለማድረግ የመጣ ጌታ ነው። እግዚአብሔር የተመሰገነ ይሁን። አያችሁት? ስለዚህ የሰው ልጆች ታሪክ በአዳም ነው የሚጀምረው። የመጀመሪያው አዳም ጌታ ኢየሱስ ክርስቶስ በዚህ በአዳም የመጣውን የሰው ልጆችን ጣጣና ችግር ሁሉ የሚያስወግደው ነው የመጣው። አዳም የሰው ልጆችን እድል ፋንታ ሁሉ ወስኗል። የሰራው ኃጢአት የእያንዳንዳችን ኃጢአት ሆኗል። በሰራው ኃጢአት የሞተው ሞት የሁላችን ኃጢአት ሆኗል። የሁላችን ሞት ሆኗል። ከእግዚአብሔር መለየቱ ከእግዚአብሔር መለየት ሆኖልናል። አዳም የሆናቸው ነገሮች በሙሉ ያልነካው የሰው ልጅ የለም። ሕፃን ይሁን አዋቂ ሁላችን የአዳም ልጆች እሱ ከመሬት ስለነበረ መሬታውያን አረገን። አያችሁት? ኃጢአት የሰራው ኃጢአት በአንድ ሰው ወደ ዓለም ገባ። በሱ በኩል የመጣው ኃጢአት ሁላችንን ኃጢአተኞች አረገን። ዩሲ ሞት በዚህ ኃጢአት ነገሰ። በሁላችን ላይ ሞትን አነገሰብን። ይሲ ሞት ነገሰ ተመልከቱት እንግዲህ አዳም ከእግዚአብሔር ስለተለየ እኛም ከእግዚአብሔር ተለየን አዳም የሆናቸው ነገሮች ሁሉ የመጣበት ነገር ሁሉ እያንዳንዱ ነገር በሁላችን ሆኗል የእግዚአብሔር ልጅ ኢየሱስ ክርስቶስ እኔና እናንተን ሲያድን በብሉይ ኪዳን እሱ ከመምጣቱ በፊት ጌታ ከመምጣቱ በፊት ለዚህ ችግር እግዚአብሔር ለሰው ልጆች ያቀረበው መፍትሄ መስዋዕት ያቀረቡ መኖር ነበር ነገር ግን በብሉይ ኪዳን የቀረበው የሃይማኖት ስርዓት አንዱንም ችግር ከስሩ ነቅሎ የሚያስወግድ ባህሪ አልነበረው ስለዚህ እግዚአብሔር ልጁን ላከለን ልጁን ሲልክ እግዚአብሔር ያደረጋቸው ነገሮች አንደኛ በዚህ ሁሉ ነገር ውስጥ ሰዎች መሬታዊ ከሆነው ከመሬታውያን ሆነዋል ኃጢያተኛ ስለሆነ ኃጢያተኛ ሆነናል ሞት አነገሰብን ከእግዚአብሔር ለየን ደግሞ ለጨለማ ስልጣንም ዳረገን አያችሁት ለጨለማ ስልጣን ዳረገን እነዚህን ሁሉ ነገሮች ስር ነቀል በሆነ መንገድ መፍቴ ሊሰጥ በሚችልበት መንገድ ነው ጌታ ኢየሱስ የመጣው እና ጌታ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የአዳምን ችግር ብቻ መፍቴ ሊሰጥ አይደለም የመጣው ሚስጥር ልንገራችሁ አንድ ሰው ዳ ቢኖርበት እዳውን ብቻ በትከፍሉለት ትልቅ ቸርነት ነው ጌታ ኢየሱስ ክርስቶስ የአዳምን ችግር ብቻ ሊፈታ አይደለም የመጣው የአዳምን ችግር ብቻ ሊፈታ አይደለም የመጣው ከአዳም ያለፈ ነገር ሊያደርግ ነው የመጣው ከአዳም ያለፈ ነገር የዲያብሎስን ሥራ ሊያፈርስ ብቻ አይደለም የመጣው ኤፌሶን መጽሐፍ እንደሚነግረን አንድን አዲስን ሰው ሊፈጥርም ነው የመጣው ስለዚህ ኢየሱስ ክርስቶስን ደግሞ እንመልከት ማለት ነው ኢየሱስ አያችሁት የዲያብሎስን ሥራ ምን ያረጋል ያፈርሳል የዲያብሎስ ሥራ ምንድነው ቢባል ኃጢያት ነው እና ኃጢያትን ሲያፈርስ ያፈረሰበት ምስጢር እኔ አሁን አስተምሬ ዘርዝሬ አልጨርሰውም ወገኖቼ ትልቅ ምስጢር ነው የዲያብሎስን ሥራ ኃጢያትን ያፈረሰበት ምስጢር የዲያብሎስን ሥራ ያፈርሳል አያችሁት እሱ ጌታ ኢየሱስ ከሰማይ ስለሆነ እኛ ምን እንሆናለን ሰማያውያን እንሆናለን you see እና ጌታ ኢየሱስ ክርስቶስ ያዳምን ባዳም የመጣውን የዲያብሎስን ሥራ ያፈርሳል አይደለም ኃጢያታችንን ምን ያረጋል ኃጢያታችንን ይሽራል you see ከእግዚአብሔር ተለይተን የነበርነው ምን ያረጋል ያስታርቃል አያችሁት ለጨለማ ስልጣን ተገዝተን ነበር አይደለም እና ስልጣንን ምን ያረጋል ስልጣንን ጌትነቱን ሁሉ ምን ያረጋል ይሽራል የዲያብሎስን ስልጣን በሙሉ ይሽራል እኛን ለማን እንድንገዛ ያረጋል እሱ ብቻ ጌታ ይሆናል ለእግዚአብሔር የምንገዛ ያረጋናል የምንገዛ ያረጋናል አያችሁት ጌታ ኢየሱስ ክርስቶስ በሚሰራቸው ሥራዎች ዲያብሎስ ያደረገውን ብቻ አይደለም ያረጋው እነዚህን ነገሮች ግን ሲያረግ ጌታ ኢየሱስ ክርስቶስ የዲያብሎስን ሥራ አፍርሶ የጨረሰው መስቀል ላይ ነው ክብር ለእግዚአብሔር ይሁን በቀራንዮ መስቀል ላይ የዲያብሎስ ሥልጣን እንደተሻረ መጽሐፍ ቅዱስ ያስተምራል ከሞት ሲነሳ ግን ኢየሱስ ክርስቶስ አንድን አዲስን ሰው ስለፈጠረ ሰማያዊ የሆነ ህይወትን አስገኝቶልናል አዳምና ክርስቶስ ሲነጻጸሩ የሰው ልጆች እድል ፋንታ የሚወሰንባቸው ብቻኛ ሁለት ሰዎች ሆነው በመጽሐፍ ቅዱስ በአንደኛ ቆሮንቶስ 15 ላይ ቀርበዋል የመጀመሪያው አዳም አይደለም የመጀመሪያው አዳም ማን ነው በገነት የነበረው አዳም ነው የመጨረሻው አዳም ኋለኛው ይለዋል በትክክለኛ ትርጉም ኢየሱስ ነው ማለት ነው የመጨረሻው አዳም አሁን እንመልከት እኛ የአዳም ልጆች ሆነን እንደ ሰው ልማድ ምን ሆነን ነው ተረግዘን ከወንድና ከሴት ፈቃድ ተወልደን ነው የሁለተኛው አዳም ምን ሆነው ግን እንዴት ነው የሁለተኛው አዳም ምን ሆነው በውልደት ነው የቤተ ክርስቲያን አባል በመሆን አይደለም መንፈሳዊ ፕሮግራም በመካፈል አይደለም የዚህም በውልደት ነው የዚህኛው በምንድን ነው በውልደት ነው እግዚአብሔር ይመስገን የመጀመሪያው አዳም ሁሉም ለኛ እንደሆነልን ሁሉ የሁለተኛው አዳም ሁሉም ለኛ ይሆንልናል። ልዩነቱ የሁለተኛው አዳም በውልደት የሚገኘው ነገር የመጀመሪያውን አዳም ስንወለድ ሙሉ በሙሉ የሰው ልጆች ሆነን እንወለደው። ከሁለተኛው አዳም ግን ያጋራ ያለን ግንኙነት ጥገኛ ግንኙነት ነው። የሚገርም ነገር ነው። ጥገኛ ግንኙነት ነው። አዳም አባታችን ገነት ቢኖር በህይወት ዛሬ እንኳን እኛ እዚህ ብንሆን ግንኙነት የለንም ከተወለድን በኋላ። ከሁለተኛው አዳም ጋር ግን ያለን ግንኙነት ጥገኛ ነው። ለምን? ምንድነው ብለናል? አምላክ ነው። ምንድነው ብለናል? ፍጹም ሰው ነው። ስለዚህ በአምላክነቱን ምንም እንኳን ፍጹም አምላክ ፍጹም ሰው ቢሆንም አምላክነቱን ሊሰጠን አይችልም። ነገር ግን ፍጹም ሰውነቱ ግን ከአምላክነት የተለየ ስላልሆነ የአምላክነቱን ጸጋ የአምላክነቱ ጸጋ የአምላክነቱ ኃይል የአምላክነቱ ህይወት ለፍጹም ሰውነቱም የተረፈ ክብር ነው። እግዚአብሔር ይመስገን። ፍጹም ሰው ነው ብለን ስንል ምን ማለት ነው? በሁሉ ነገር እንደኛ ነው ማለት ነው። የአምላክነቱ ነገር ለፍጹም ሰውነቱ ነው። መከራ ሲቀበል የፍጹም ሰውነቱ መከራ ለአምላክነቱም ነው። አምላክነቱ በባህሪው መከራ አይቀበልም። ነገር ግን በሰውነቱ የተቀበለው መከራ ግን የሱ ገንዘቡ ነበር። ስለዚህ አምላክነቱ ከፍጹም ሰውነቱ የሚለይ አይደለም። እኛን አዳም ወልዶ ለብቻችን የሰው ልጆች እንደሚያረጋን ኢየሱስ ክርስቶስ እኛ ለብቻችን ወልዶ ፍጹም አምላክ ፍጹም ሰው አረጋን። አምላክነቱ የብቻው ነው። ክብር ለእግዚአብሔር ይሁን። አምላክነቱ ግን የተጋራውን የመለኮት ባህሪን ግን ያካፍለናል። ሚስጥር። እግዚአብሔር ስም የተባረከ ይሁን። ይሄ መቼም ዛሬ በልተን ምን ጨርሰው አይደለም። ቀስ ብላችሁ እስቲ ቆርጥሙት። ጴጥሮስ በመልእክቱ ላይ ምን እንደሚል ተመልከቱት። እግዚአብሔር የተመሰገነ ይሁን። ጴጥሮስ በመልእክቱ ላይ ምን እንደሚል እንመልከት። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እና 3 ላይ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ምን ስላረገን? ስለሰጠን። አያችሁት? ስለሰጠን። ልብ በሉ። በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ጸጋና ሰላም የሚበዛልን መቼ ነው ይላል? ኢየሱስን ባወቅን መጠን ነው ይላል። ሃሌሉያ። ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ። ከምን ባህሪ? ከመለኮት ባህሪ። መለኮትነትን ሊሰጠን አይችልም። መለኮትነቱ ግን ገንዘቡ ባደረገው ሥጋ የተገለጠውን ሕይወት ኃይል ጸጋ ልንካፈል እድላለን። ይሄን የምናገኘው መቼ ነው? ኢየሱስ እኛ ውስጥ ካለ ብቻ ነው። እግዚአብሔር ይመስገን። ልብ በሉ ደግመላችኋለሁ። ዳግመኛ ስንወለድ እንደ ጌታ ኢየሱስ ፍጹም አምላክ ፍጹም ሰው አንሆንም። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ የሚኖርበት የልጅነቱ መንፈስ ምን ይሆንልናል? በውስጣችን ይገባል። የልጅነት መንፈስ የልጅነቱ መንፈስ በውስጣችን ይገባል። ገላትያ ምዕራፍ 4 ላይ ከሕግ በታች የተወለደውን ከሴት የተወለደውን ልጁን የላከው እንደ ልጆች እንሆን ዘንድ ነው ይላል። ስለዚህ እግዚአብሔር ምን አረገ? አባ አባት ብሎ የሚጮኸውን የልጁን መንፈስ በምናችን ውስጥ ላከ? በውስጣችን ላከ። የልጁን መንፈስ አምላክነቱ መጽሐፍ ቅዱስ ያስተምር የእግዚአብሔር ልጅ ነው የሚለው። ስለዚህ የልጁ መንፈስ ሲል ኢየሱስ ልጅ ሆኖ የሚኖርበትን መንፈስ ሰማያውያን አርጎ ሊያኖረን በውስጣችን ላከው። ይሄ የልጅነት መንፈስ ውድ ወገኖቼ የሚኖረን ኢየሱስ ይኖረን ነው። ዳግመላችኋለሁ፣ ሰዎች ጌታን ሲቀበሉ ዳግመኛ ሲወለዱ አዳም ልጅ ከአዳም የተወለዱ ሁሉ ራሱን የቻለ ሙሉ የሰው ልጅነትን እንደሚያገኙ ሳይሆን እኔና እናንተ ዳግም ስንወለድ በክርስቶስ ላይ የጥገኛ የሆነ ህይወት ነው የሚኖረን። በክርስቶስ ላይ ምን የሆነ ህይወት? ጥገኛ የሆነ ህይወት። ዮሐንስ ወንጌል የሚያስተምረን ይሄ ነው። እኔ ምንድነኝ አለ? የዮን የወይን ግንድ ነኝ። እናንተ ምንድናችሁ? ቅርንጫፎች ናችሁ። ቅርንጫፍ በወይኑ ግንድ ላይ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ ከእናንተ ደግሞ በኔ ባትኖሩ ምን አታረጉም? ፍሬ ልታፈሩ አትችሉ። አሁን ይሄ ትምህርት አይደለም። ይሄ ኑሯችንን የሚመለከት ነው። ይሄ ፍሬን የሚመለከት ነው። የህይወት ፍሬ፣ የአገልግሎት ፍሬን የሚመለከት ነው። ከኔና ከእናንተ ከራሳችን የሚገኝ ፍሬ ለእግዚአብሔር ክብር አይሆንም። ለቤተ ክርስቲያን ዕዳ፣ ለሰውም ችግር፣ ለራሳችንም ችግር ነው የሚሆነው። ከጌታ የሚገኝ ፍሬ ነው እግዚአብሔር የሚፈልገው። ከልጁ ጋር የተያያዝንበትን ከልጁ ያገኘነውን ነገር ነው እግዚአብሔር የሚፈልገው። ህይወትን የሚነካ ነገር ነው ይሄ። ስለዚህ ኢየሱስ ክርስቶስ በእኛ የሚኖረው እንዴት ነው ወደሚለው እንምጣ። የተቀበልነውን የልጅነትን መንፈስ በውስጣችን በማድረግ ነው በእኛ ውስጥ የሚኖረው። በእኛ የሚኖረው እኔ በእናንተ ባልኖር እናንተ ደግሞ በእኔ ባትኖሩ ይላል። እኛ እንዴት ነው በሱ የምንኖረው? እኛ የምንኖረው አዎ፣ ህይወታችንን በክርስቶስ ብቻ ማየት፣ በክርስቶስ ቢሆን አዲስ ፍጥረት ነው ስለተባለ የህይወት ታሪካችንን በሙሉ በክርስቶስ ማየት፣ በአዳም እንዳየን ራሳችንን አሁን በክርስቶስ ማየት። እግዚአብሔር የተመሰገነ ይሁን። ክርስቶስ የሰው ልጆችን ታሪክ የለወጠ፣ የሰው ልጆች ታሪክ ማንነት አዲስ ታሪክ መነሻ እንደሆነ ማየት። በክርስቶስ ሰውን አውቃለሁ አለ ጳውሎስ። ራሳችንንም ጌታን ያመኑትንም ሰው የሰውን እድል ፋንታና ማንነት በክርስቶስ ማወቅ። ሐዋርያቶች ይህንን ይለማመዱ ነበረ። አይሁድ የለም ይሉ ነበረ። አይሁድ የለም ትዝ ይላችኋል። የግሪክ ሰው የለም የለም። የት ሄደ? ባሪያ የለም። የት ሄደ? ጨዋ የለም። ወንድ የለም። ሴት የለም። ምን ያልጠሩት ነገር አለ? ከዚህ ውስጥ የሚጠላው የማትወዱት የትኛውን ነው? እንኳን የለም የምትሉት የቱን ነው? እንኳን የለም እንለው። ባሪያ የለም፣ ተመስገን። ሌላሳ? ጨዋ የለም ሲባል ቅር አሰኝም? ይሄ ጨዋ ልጅ መኩሪያ አይደለም እንዴ? አይደለም። ወንድ የለም፣ ሴት የለም፣ የግሪክ ሰው የለም። ለምን ወደኛ እናመጣው? ኦሮሞ የለም፣ አማራ የለም፣ ትግሬ የለም፣ ጉራጌ የለም፣ ከምባታ የለም፣ ሀዲያ የለም። ጥሩት ማንኛውንም ነገር የለም። የት ሄደ? የት ነው የሄደው? ሐዋርያቶች ይሄ ነገር እንዴት እንደገባቸው ተመልከቱ። እግዚአብሔር የተመሰገነ ይሁን። ገላትያ መጽሐፍ ላይ አውጥተን እንመልከት። ገላትያ ምዕራፍ 3 ላይ ቁጥር 27 ጀምሮ እስከ 29 ልብ በሉ። የምታነቡትን ልብ እያላችሁ ካላነበባችሁት አይሆንም። ከክርስቶስ ጋር አንድ ትሆኑ ዘንድ ይላል። የአዳም ልጆች የነበርን አሁን ታሪካችን ለመቀየር ከማን ጋር አንድ መሆን ፈልገናል? ከክርስቶስ ጋር። ለምንድን ነው አንድ የምንሆነው? የሰው ልጅ ታሪክ በሱ አዲስ ምዕራፍ አለው። አዲስ ምዕራፍ ተከፍቶለታል። ከክርስቶስ ጋር አንድ ትሆኑ ዘንድ ይላል። ልብ በሉ
ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ምን አርጋችኋል? እ? ለብሳችኋል። ቴ እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ እነዚህ እግዚአብሔር ሰዎች ክርስቲያኖችን የሚያዩበትን አስተያየት ነው የሚነግረን። ከክርስቶስ ጋር አንድ ተሆኑ ስትጠመቁ ከዚያን ሰዓት ጀምሮ እናንተ ማንን ለብሳችሁታል? ክርስቶስን ለብሳችሁታል። በሌላ አባባል ምን ማለቱ መሰላችሁ? በእናንተ ላይ የሚታይ ከክርስቶስ ውጪ ያለ አይደንቲቲያችሁ የለም ነው የሚለው። ቀጥሎ የሚለውን ተመልከቱት። ምዕራፍ 3 ገላትያ ላይ ቁጥር 28 አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ ስንት ናችሁ? በአዳም ግን እንደዚህ አይባልም። በአዳም እንዴት ነው የሚባለው? ሁላችሁም አንዳንድ የሆነ ቆጠራ ነው የሚቆጠርልን። በክርስቶስ ግን አንድ ሰው ናችሁ ነው የሚባለው። ብዙ ሰው ናችሁ የሚባል ነገር የለም በክርስትና። ለዚህ ነው ቤተ ክርስቲያን የሚለው ኮንሰፕት በመንፈሳዊ ህይወት ውስጥ ወደፊት በዚህ ደቀ መዝሙር አንዱ የምንማረው ሲሪየስ ነገር ቤተ ክርስቲያን የሚል ነው። ኢንዲቪጁዋላይዝድ የሆነ ዲሳይፕልሺፕ የለም። ባዲ ላይፍ ባዲ ቤዝድ ነው። ቤተ ክርስቲያን ቤዝድ የሆነ ዲሳይፕልሺፕ ነው ያለው በመጽሐፍ ቅዱስ ውስጥ። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስቶስን ለብሳችሁታል። ከለበሳችሁት ጊዜ ወዲህ አይሁዳዊ የሚግሪክ ሰው የለም፣ ወንድ የለም፣ ሴት የለም፣ ሁላችሁ ወንዱም ሴቱም አይሁዳዊም ግሪካዊም በክርስቶስ ስንት ሰው ናችሁ? እግዚአብሔር ትልቅ አምላክ ይያለ ስንት አትክልት ነው ያለኝ ነው ያለን። እና ያ አትክልት ማን ነው አለ? ኢየሱስ። አንድ የወይን አትክልት ነው ያለው። እግዚአብሔር ስንት ሰው ነው ያለው? አንድ ሰው ነው ያለው። ኦ እግዚአብሔር ይመስገን። አንድ ሰው ነው ያለው እግዚአብሔር። እንዴ በየዘራችን ባንዲራ ያዘን አንቆምም እንዴ? ኖ የለም። እግዚአብሔር ይመስገን። አያችሁት ምን እንደሚል? አያችሁት? እናንተም የክርስቶስ ከሆናችሁ የሱ ከሆናችሁ እንኪያስ አብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ይላል። ይሄ ቦታ ይሄ ነገር በዚህ ቦታ ላይ ብቻ አይደለም የተጻፈው። በቆላሲስ ላይ ተመልከቱ መጽሐፍ ቅዱስ ምን እንደሚል። ምዕራፍ 3 ላይ ምን እንደሚል ተመልከቱ። ቁጥር 9 እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታል። የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። የሚናገረውን ቋንቋ ልመዱት ባካችሁ። ምንድን ነው የሚለው? አዲሱን ሰዎች ሆናችኋል አይደል? አዲሱን ሰው ሲንግል ነው የሚናገረው። አዲሱን ሰው ለብሳችኋል። ማንን ነው የለበስከው? ኢየሱስን። አዲሱን ሰው ለብሳችኋል። ዋው እግዚአብሔር የተመሰገነ ይሁን። እና በዚህ ባንዱ አዲሱ ሰው ምን እንደሚል ተመልከቱ። ለብሳችኋል። አያችሁት ምን እንደሚል? ከሥራው ጋር ገፋችሁታል። ፈጠረው ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰው አዲሱን ሰው ለብሳችሁታል። በዚህ በአዲሱ ሰው የግሪክ ሰው፣ አይሁዳዊ፣ የተገረዘ ያልተገረዘ፣ አረማዊ፣ እስኩስቴስ፣ ባሪያ፣ ጨዋ ሰው መሆን አልተቻለም። ታዲያ ማን ነው እሱ? ኢየሱስ በዚህ ቦታ ላይ። ነገር ግን ክርስቶስ ስንቱን ነው? ሁሉን ነው። ዘር ብንቆጥር አማራ ኦሮሞ ነን፣ ግን የለም። ማን ለብሳል? እግዚአብሔር ይመስገን። ማን ለብሻለሁ? ኢየሱስ ክርስቶስን። በቤተ ክርስቲያን ዘረኝነት የዲያብሎስ ስራ ነው። አንድ ሰው ዘረኛም ክርስቲያንም መሆን አይችልም። ዘረኛ የሆነ ሰው የዲያብሎስ ስራ ነው የሚሰራው ቤተ ክርስቲያን ውስጥ። ለምን? የለም ኢየሱስ ያለውን አለ እያለ የሚኖር ሰው ነው። ኢየሱስ ያፈረሰውን የሚገነባ ነው ማለት ነው። የለም ማለት የለም ነው። ባሪያ የለም የለም። ጨዋ የለም የለም። የግሪክ ሰው የለም የለም። ወንድ የለም የለም። ሴት የለም የለም። ማን ነው ታዲያ? ኢየሱስ ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ሰዎች ክርስቶስን በመልበሳቸው ነው በቤተ ክርስቲያን ቦታቸው እንጂ በሱፋቸው አይደለም፣ በትምህርታቸው አይደለም፣ በሽበታቸው አይደለም፣ በቤተ ክርስቲያን ባሳለፉት እድሜ አይደለም፣ በልፍለፋቸው አይደለም። Where is Jesus ነው። ኢየሱስን የለበሰ ነው ቤተ ክርስቲያን ቦታ ያለው። እግዚአብሔር ይመስገን። ስለዚህ የለም 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 የሚለው በሙሉ ለምንድን ነው የሌለው? የመስቀሉ ስራ ነው። ይሄንን ማንም ሰው ሪቨርስ ሊያረግ አይችልም። በመስቀል ላይ የተወገደውን ነገር በቤተ ክርስቲያን ማምጣት ማለት እርግማን ነው፣ መዘዝ ነው። ቤተ ክርስቲያን የሰዎችን የዘራቸውን መብት በማስከበር መፍትሄ አታገኝም። በዲሞክራሲ ወይም ደግሞ በኮንስቲቱሽን በመሳሰለ ነገር ቤተ ክርስቲያን ለዘረኝነት መፍትሄ የላትም። በመስቀሉ ነው። አይሁዳዊነትን ባስወገደው በመስቀሉ፣ ግሪክን ባስወገደው በመስቀሉ፣ ባሪያን ባስወገደው በመስቀሉ፣ ጨዋውንም ባስወገደ በመስቀሉ፣ በዚያ ነው ኃይል ያላት። እንደ ቤተ ክርስቲያን ኃይል ያለው የለም፣ አይምርም። የኢየሱስ መስቀል ክብር ለእግዚአብሔር ይሁን። ኦ ሃሌሉያ! እስቲ ታያችሁ ክርስቶስን ብቻ ለብሳችሁ። አይ እኔ ምንም ቢሆን እንዴ እኔ ይሄ ነገር በጣም ኤክስትሪም ነው እንዴ እንዴ እንዴት ሰው እንዴ እንደ ራሱ እንዳለ ሙልጭ አርጎ እንደ አንተ አሁን እዚህ ስለሰበክ እንዲሁ እንደ በቀላሉ አውልቄ እንደ ልብስ ልተውልህ ትፈልጋለህ? ለብሳችሁ ትሄዱ ቡቶ ነው።
የለም የለም ነው። የክርስቶስ የመስቀሉ ቃል ሊሻር አይችልም ወገኖች፣
አይችልም። ስለዚህ ይሄንን ማወቅ አለብን።
በክርስቶስ ለመሆን
ስለዚህ በክርስቶስ መሆን ምን ማለት እንደሆነ ማወቅ አለብን። በክርስቶስ መሆን ማለት ምን ማለት ነው? የነበርንበትን ጥለን በክርስቶስ መሆን ማለት የነበርንበትን ጥለን የኔ ታሪክ ማንነቴ ዲፋይንድ የሚሆነው እኔ ከሌ በጌታ ብቻ ነው ራሴን ማቀው። ሰውን በክርስቶስ አውቃለሁ። ጥሩ ደቀ መዝሙር ታሪኩም ይጀምረው በእንደዚህ ያለ አይነት ህይወት ነው። አያችሁት? ይሄ የለም የተባለውን ሳናወልቅ ደቀ መዝሙር ነን ብለን ብንል ጤናማ ህይወት ልንኖር አንችልም። ወደ ዓለም ሁሉ ሂዱ ቢል ዘር እየመረጥን ነው የምናገለግለው። እና እንዴ እኔ ኦሮሞ ክልል አልሄድም፣ እኔ ሶማሌ ክልል አልሄድም፣ እኔ ትግሬ ክልል አልሄድም፣ እኔ ጀርመን አልሄድም ማለት ይመጣል። አያችሁት? ለማን ነው መመሰክረው? እየመረጥኩ ነው መመሰክረው። የእርዳታ ስራ ቤተ ክርስቲያን ትስራ ቢባል ማን ነው የምንመርጠው? ሁሉም ወገኑን ነው የሚያስበው። ወገኑ ያልሆነውን አያስብም፣ ባዕድ ይሆንበታል። በመስቀሉ ያልተገላገለ ያልተፈወሰ ህዝብን የቤተ ክርስቲያን አገልጋይ ስናደርገው የቤተ ክርስቲያን በጀት በምን ላይ ይዋል ቢባል የራሱን አጀንዳ ያመጣል እና ለክልሉ ለጎሳው ለወገኑ ይሁንልኝ ይላል። በሽታ ነው የሚሆነው። ቤተ ክርስቲያን ውስጥ ትግል ነው የሚሆነው። ትምህርት ቤት ቢከፈት ቤተ ክርስቲያን አንዳንድ ነገር ብታረግ እንዴት ነው? ኦሮሞ በደንብ ሪፕሬዘንትድ አልሆነም እንዴ? ትግሬው ሪፕሬዘንትድ አልሆነም? አማራው ትግር ይሄ ጎሳ ዶሚኔት እያረገ ነው ማለት ይመጣል። ገላግሌ መስቀሉ ዲሞክራሲ የለውም። ሁሉንም ዞር በል ነው የሚለው። ሁሉንም ዞር በል ነው የሚለው። ገላግሌ መስቀሉ ዞር በል ይላል። ፊቴ አትቁም ይላል።
ጌታ በዋጀው ቤተ ክርስቲያን ውስጥ ያለው ኢየሱስ ነው። ኢየሱስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እንዲኖር የሚፈልገው እግዚአብሔር። ዞር በል ነው የሚለው እግዚአብሔር። የጌታ የሆኑ ሰዎች ለዚህ ነው እነዚህ ነገሮች በውስጣቸው ይሄንን የምትወስዱት I will consider it ያላችሁ አይደለም። I will consider it አይደለም። This is the truth that you die for. የምትሞቱበት ጉዳይ ነው። ስንጠመቅ አሮጌ ማንነታችን ሁሉ ወስደን እዛ ውሃ ውስጥ ስንከት ክርስቶስ ሞት ውስጥ እንደነከረው ነው ማወቅ ያለብን። ተቀብሯል። አንድ እግዚአብሔር ሰው በአንድ ወቅት በአሜሪካን ሀገር ሪቫይቫል በነበረበት ጊዜ በ60s ውስጥ ሰዎችን ለማጥመቅ ሲሰበሰብ ጥቁሮችም መጡ። ነው ከጥቁር ጋር እንጠመቅም አሉ። ጥቁሮች ጋር ማትጠመቁ ከሆነ ሲኦል ትሄዳላችሁ አላችሁ። ባርኔጣቸውን ያወለቁ ተጠመቃለሁ ተጠመቃለሁ አሉ። ሲኦልን ስለፈሩ ነው። ወገኖቼ ጥቁር የገባበት ውሃ ውስጥ አልገባም የሚለው ሰው ምን አይነት አይምሮ እንዳለው ስለ ጥምቀት ተመልከቱ። ነጭነቱን ሊቀብር ነው ዛም ይመጣው። ጥቁሩም ጥቁርነቱን ሊቀብር ነው የሚመጣው። ሁሉም ማንነቱ ሊቀብር ነው የሚመጣው። የቀብር ስነ ስርዓት ሊያካሄድ ነው የሚመጣው። በደንብ ካልቀበረ በደንብ አይነሳም። ዋው ውስጥ ገብቶ ስለወጣ ተንቦጫርቆ ነው የወጣው። ዋና ከመዋኘት ምንም አይለየም። ቀብሮ ግን ከተነሳ ግን አዲስ ሰው ሆኖ ነው የሚነሳው። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ እኛ ምን ሆነው ምንድነው እሱ? ያለ ክርስቶስ የሆነውን ማንነታችንን ሙሉ በሙሉ ተሰናብተን እግዚአብሔር የተመሰገነ ይሁን። ያለ ክርስቶስ የሆነውን ዓለምን በዓለም ስንኖር ያለውን ሁሉ ተሰናብተን ከዚህ በኋላ ከኔ ሰው ትዳር እንኳን ሲመሰርት ሰው እናትና አባቱን ይተዋል ተብሏል። ሰው ከጌታ ጋር ሲኖር ብዙ መተው አለበት። ክብር ለእግዚአብሔር ይሁን። ይሄንን ስናረግ the moment ይሄንን ሁኔታችንን ልብና ኩላሊትን የሚመረምር የሳት ነበልባል አይኖች አሉት ጌታ ስለሚያይ በደንበኛ እንዲንዶሰንን ሲያይ እሱኛ ውስጥ ይመጣል። ይሄ ከማንነቱ የተሰናበተ ከዘሩ የተሰናበተ ውስጥ እመጣለሁ ይላል። ውስጥ ይገባል። yes ይሄ ነው የኔ ቦታ ይላል ጌታ። አማራነቴን ይዤ ወይም ማንነቴን ወይም ዘረኝነቴን ወይም ሌላ ነገርን ይዤ ግባ ብዬ ብለው ዞር በል ያንተን ለብሼ ላንተ አልኖርልህም ይላል ኢየሱስ። There is no kindness, there is no love, there is no mercy, there is no grace ለእንደዚህ ያለ ነገር። grace ለመንፈሳዊ ህይወት እንጂ ለስጋዊ ህይወት አይሰጥም። በጸጋ መኖር የመንፈስ ጉዳይ ነው። ይሄን ወደፊት እናያለን። ስለዚህ እግዚአብሔር ምንድነው የሚለን? ኢየሱስ ክርስቶስን እምለብሰው ሌላውን ሳስወግድ ነው። ገፋችሁታል ይላል። መግፈፍ ምን ማለት ነው? ልብሳችሁን እየገፈፋችሁ ነው የምታወልቁት? ተገፋችሁ ታቃላችሁ? መግፈፍ ማለት ገንጥሎ ሲወሰድ ነው። ገፋችሁታል። ይውለቅልኝ ብላችሁታል። ላልለብሰው ምን ጥለው ነገር ነው መግፈፍ የሚባል ቃል የሚጠቀመው? ገፋችሁ ክርስቶስን ለብሳችሁታል። ይሄንን ስናረግ ይሄ አቲቲዩዳችን ይሄ እምነታችን ከማንነታችን ሙሉ በሙሉ ስንለያይ ኢየሱስ ያየናል። የሳት ነበልባል አይኖች አሉት ጌታ። ይህ ሰው እኔ ለብሶ በእኔ ሊኖር ፈልጓል እኔ እሱ ውስጥ ገባለሁ ይላል። ጌታ ይመስገን። ማን ነው የሚታየው አንቺ ውስጥ? ኢየሱስ ኢየሱስ እያንዳንዳችን ውስጥ የሚታየው። ደባል አይሆንም። አዎ ልብሳችን ካኪና ሱሪና ሱፍ ልንለብስ እንችላለን፣ ልንቀይጥ እንችላለን፣ ስንፈልግ ቲሸርት ስንፈልግ ሾርት እናረግ እንችላለን። የሰማዩ ልብስ ግን አንድ ብቻ ነው። ከሌላ ልብስ ጋር አንቀይጠው። ሱሬ በዘረኝነት ኮቴ በመንፈሳዊነት አይሆንም። ሊሆን አይችልም። ኢየሱስ አንድ ነው። እንዴት ነው ባክ ጌታ ሆይ እንደው አሁን ሱሬን እንኳን ላውልቆ አልችልም አለ አይደለም በዚህኛው በዚህ ራሴን መጠበቅ በመፈልገው ልኖር ግን እንደ ኮት እንደው ካላይ እንደ ገርማ ሞገሱንልኝ ብትሉት አይሆንም ጌታ የድራማውን የፈሪሳዊውን ክርስትና መኖር እንችላለን በልፍለፋም ይኖረው ሳናወልቅ ማንነታችንን በመስቀሉ ሳናስወግድ በግብዝነት በማስመሰል ክርስቶስን ለብሰን መኖር አይቻለም የልፍለፋ ክርስትና የማስመሰል ክርስትና እዚህ ውስጥ የለም ኢየሱስ እናንተ ውስጥ እኖራለሁ የሚለው ሪል የሆነ ነገር ነው ኢየሱስ እኔ ውስጥ ሊኖር እንዲችል ምን ማድረግ አለብኝ ራሴን ዝቅ ማድረግ አለብኝ እግዚአብሔር የተመሰገነ ይሁን አያችሁት ወገኖቼ የሚናገረውን ትሩዝ የእግዚአብሔር ስም የተባረከ ይሁን ስለዚህ ጌታ በእኛ የሚሆነው መቼ ነው? አው ያለ ጌታ አለኝ የምትሉት የምታፍሩበት ቢሆን የምትኮሩበት ሁሉ ባይ ባይ ብላችሁ ስትሰናበቱ ነው። ኢየሱስ የክብር ልብስ ይሆንላችኋል። ታጌጡበታላችሁ። አዲሱን ሰው ለብሳችኋል። የእግዚአብሔር ስም የተባረከ ይሁን። አያችሁት ቆላሲስ ምን እንደሚል በዚያም ይላል ቁጥር 11 ላይ የግሪክ ሰው አይሁዳዊ የተገረዘ ያልተገረዘ አረማዊ እስኩስቴስ ባሪያ ጨው ሰው ባሪያም ጨዋ ሰው መሆን አልተቻለም አይቻለም ኢየሱስን ለብሶ እነዚህ ነገሮች መሆን አይቻለም ሃሌሉያ ክብር ለእግዚአብሔር ይሁን ምን ጊዜም ክርስቲያኖች የፈለገ አይነት አገልጋዮች ቢሆኑ ዘረኝነትን የሚያንጸባርቅ ጎሳዊ ጎጠኛ የሆነ አቲቲዩድ ኖሯቸው ሲያገለግሉ ብታዩ ጤናማ እንዳልሆነ ክርስቶስ እንዳለበሱ እርግጠኞች መሆን አይቻለም አይቻለም it's impossible በ1994 ኤርትራውያኖች አስተምረን ይሉ ነበር እና መጽሐፍ ቅዱስ አስተምራቸው ነበር ሮሜን መጽሐፍ እና ዛሬ አልኳቸው ሮሜ 6 ላይ ስንደርስ ለቅሶ ትቀመጣላችሁ አልኳቸው ለምን ያኔ አም ፒዩር ብላድድ ኤሪትሪያን ይያሉ ጉራም ይነዙበት ጊዜ ነበር ለቅሶ ትቀመጣላችሁ አልኳቸው የምን ለቅሶ አሉ ስንማርታ ያላችሁ ለኤርትራዊነታችሁ ካልሞታችሁ እግዚአብሔር ሰው መሆን አትችሉ እግዚአብሔር የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን አቤት ዘረኝነትን እኮ ማን በድርድር ማን ያሸንፈዋል ማንንም ጠመንጃ ይረታውም የክርስቶስ መስቀል ግን ኃይል አለው ኃይል አለው ኃይል አለው ኃይል አለው ኃይል አለው ጋሽ በድሩ ያስታውስ እንደሆነ አላቅም መቼም የማስታውስ አለብ ጋሽ በድሩ ኢህአደግ እንደገባ አዲስ አበባ ዩኒቨርሲቲ ውስጥ ትልቅ ችግር ነበር። እኔ ተማሪዎችን ዩኒቨርሲቲ ተማሪዎች ነበር ማገለግለው። ባንድ ጊዜ ፖለቲካ ፓርቲ ሁሉ በቃ ባንዲራ ማያዝ ነው የቀራቸው። It was really very hard ለቤተ ክርስቲያን። አገልግሎት ለተወሰነ ጊዜ ነገር እስኪረጋጋ ቆሞ ነበር። ሲመጡ ሁሉም ሆስታይል በቃ ኦነግ ምናምን ማት ነገር ድብልቅልቅ ያለ ነገር። እንዴት ነው ይሄንን እናረጋው? ገላግሌ መስቀሉን አመጣ ነው ሃሌሉያ በዚህ በተማሪዎች ማዕከል ውስጥ የምንሰብከው ኢየሱስ ክርስቶስ ነው merciless የሆነውን ለማንም ወደ ኋላ ማይለው ለኢየሱስን መስቀል ተቀል ነው አንድ ምላሱን የሚያነቃንቅ የለም የሐዋርያት ዘመን ነበር ይያሉ የሚያስታውሱት የተባረከ ጊዜ ነበር እግዚአብሔር ይመስገን ኢየሱስን ለብሰው ወንድማማች እህትማማች ሆነው ይገለገሉ ነበር። የእግዚአብሔር ስም ብሩክ ይሁን። እንደ ቤተክርስቲያን በዚህ ዘመን ላለንበት ችግር እንደ ቤተክርስቲያን ሶሉሽን ያላት ማንም የለም። ይሄን መስቀል ቁጭ አድርገው ቤተክርስቲያን ቤተክርስቲያን ያለውን ነገር ሁሉ peace and reconciliation without the cross. ኮሚቴ reconciliation ኮሚቴ constitution መቃየር ኮሚቴ መቃየር ምን ማለት በቃ ያንንም የነን ማምጣት ማገላበጥ ብዙ ጊዜ ምሳሌ ሳረግ አይታችሁ ሰምታችሁ ሊሆን ይችላል። እግዚአብሔር ስም የተባረከ ይሁን። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ ይላል። ጦርና ጠብ ከየት ነው የሚመጡት? ጦርና ጠብ የሚመጡት ባየር ላይ ከመንጠባጠቡ ከመናፍስት አይደለም። ጦርና ጠብ ከየት እንደሚመጣ እንመልከት። ጦርና ጠብ ምንጩ የት እንደሆነ ያዕቆብ ላይ ምዕራፍ 3 ላይ ምዕራፍ 4 ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከመናችሁ ነው ይላል። ከምቾቶቻችሁ አይደሉምን ይላል። ሁሉም የራሱን ኮንፈርት ይፈልጋል። ሁሉም የራሱን አጀንዳ ይፈልጋል። ሁሉም እኔ ይላል። ሁሉም ለኔ ይላል። ለወገኔ ይላል። በዚህ ጊዜ ማንም ይሄንን ጦርና ጠብ ድል መንሳት አይችልም። እና ባንዲት ቤተክርስቲያን ሰው ተጣልተው ነበር ቤተክርስቲያን መሪዎች ደብረ ብርሃን። በጣም ልጅ ነበርኩ እኔ በዛን ጊዜ። እና ለጾምና ለጸሎት እዛ ሄጄ ለግሌ አንድ ዘመዴ ነበረ እባክህን እዚህ መምጣትን ሰምተው እንደው እንድታነጋግራቸው ፈልገዋል። በመካከላችን ትልቅ ችግር ተፈጥሯል አለ። ምንድነው ችግሩ አልኩት። እኔ ምንም ለነገር አልፈልግም አንተ ዛው ሄደ በሰማ ነው የሚሻለው አለ። እንዴት አልኩት። አረ በጣም ተከፋፍተናል ምንም ለነገር አልችልም አለ። ፕሮግራሜን ጨርሼ ሄድኩኝ። አፋፊ ስብሰባ ነው በቃ ማንንም ከማንንም አይተያይበት አስጠሊታ ስብሰባ ነው። ሰው የተጣላበት ቤት መግባት በጣም ጥሩ አይደለም። እኔ ከጥሩ ፕሮግራም ነበር የወጣሁት በጌታ ፊት ነበር የቆየሁት። ከበደኝ በጣም እና አንገቴን አቀርቅሬ መጸለይ ጀመርኩ። ምንድነው እዚህ ማረገው ስል የመስቀሉ ቃል መጣልኝ። ገላግሌ መስቀሉ መጣ። ከዛ ተነሳው ወገኖቼ አልኳቸው አሁን በዚህ ቦታ ስብሰባ እናረጋለን። ስብሰባው የሚካሄደው የእግዚአብሔር ልጅ ኢየሱስ ክርስቶስ ባለበት ነው። በመካከላችን እንዲገኝ ስሙን እጠራለሁ እዚህ እንጸልይ አልኳቸው። አንገታችንን ዝቅ አድርገን መጸለይ ጀመርን። ጌታ ኢየሱስ መጣ። ያስታውቃል እግዚአብሔር ፕሬዘንስ ይታወቀ ነበር። በዚህ ስብሰባ ላይ የመናገር መብት ያለው ማን እንደሆነ ነግራችኋለሁ። የእግዚአብሔር ቃል የሚናገረውን መብት መስፈርት የማያሟላ ሰው ማንም እዚህ መብት የለውም። ወገኖቼ እግዚአብሔር ቤት ውስጥ ስጋ መብት የለውም። እናነበብኩላችሁ ምዕራፍ 3 ላይ ያለውን ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናት አድመኛነት በልባችሁ ቢኖርባችሁ አትመኩ በእውነትም ላትዋሹ። ይህ ጥበብ ከላይ የሚወርድ አይደለም ነገር ግን የምድር ነው የስጋም ነው ያጋንንትም ነው ይላል። ቅናት አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና። አያችሁት? እነዚህ ሶስት ወዳጃሞችን አያችኋቸው? የምድር፣ የስጋ፣ ያጋንንት። በጌታ የሚኖር ሰው የተሰናበታቸው በጌታ የሚኖር ሰው የተሰናበታቸው ስጋ ምድር ዓለም ማለት ነው። አጋንንት እነዚህ ሶስቱ ጣምራ ጠላቶቻችን ናቸው። እንዴት እንደሚሰሩ የሚቀጥለው ጊዜ አሳያችኋለሁ። ልብ በሉ መሬታውያን ኃጢአተኞች ሞት እግዚአብሔር ለእግዚአብሔር ከእግዚአብሔር መለየት ለጨለማ ኃይል በሙሉ የተያዙ ናቸው። ወደፊት እናያቸዋለን በዝርዝር። ስለዚህ የምድር የስጋ ያጋንንት የሆነውን ነገር ሁሉ እስቲ በፍቅር እንያዘው ብትሉ ስጋ በፍቅር አይያዝም። ምድራዊ ነገር በፍቅር አይያዝም። አጋንንታዊ ነገር በፍቅር አይያዝም። ብዙ ሰዎች በፍቅር ነገሮችን እንድንይዝ ይፈልጋሉ። አጋንንታዊ ነገር በፍቅር አይያዝም። ስጋዊ ነገር በፍቅር አይያዝም። ምድራዊ ነገር በፍቅር አይያዝም። በክርስቶስ መስቀል መፍትሄ ሊገኝለት የሚገባው ነገር ከክርስቶስ መስቀል ውጪ መፍትሄ አለኝ የሚል አብዳል ነው ነው የምለው። ገላግሌ መስቀሉ ነው በቦታ ማምጣት ያለብን። እና ለነዚህ ሰዎች ይሄን ካነበብኩ በኋላ ወገኖቼ አልኳቸው የማነብላችሁን ስሙ አልኩ። ላይኛይቱ ጥበብ ግን በመጀመሪያ ንጽህት ናት፣ በኋላም ታራቂ ገር ሽባይ ምህረትና በጎ ፍሬ ሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል የሚለውን አነበብኩ። በላይኛይቱ ጥበብ ተሞልቻለሁ የሚል ካለ ተነስቶ ይናገር ብዬ ቁጭ አልኩ። እንኳን ሊናገሩ እግራቸውን ማነቃነቅ ፈሩ። አንድም ሰው ሰውነቱን የሚያንቀሳቅስ አልነበረ። ለምን ፈሩ? በውስጣቸው የሚርመሰመሰው አድመኝነቱ፣ አንዱ በአንዱ ላይ መነሳሳቱ በሙሉ ምድራዊ፣ ስጋዊ፣ አጋንንታዊ ነው። ጸባይ ነው። እኔ እንዲህ ነኝ። እኛ የምንፈልገው እኛ በክርስቶስ ክርስቶስ በእኛ ያለ ህይወት ነው። የቤተ ክርስቲያን ህይወት ይሄ ነው። የቤተ ክርስቲያን ህይወት ክርስቶስ በእኛ እኛ በክርስቶስ እንድንሆን ነው። ይሄ ነው ፍሬ የሚያፈራ ህይወት። ቤተ ክርስቲያን የማንንም ስጋዊ ህይወት ያለ ክርስቶስ የሆነ ህይወት ልትሸከም እዳ የለባትም። መስቀሉን ተሸክመው የሚኖሩ የጌታ ደቀ መዛሙርትን የምታፈራ ነች እንጂ ከጌታ ውጭ የሆነ ግትልትል የሆነ ምድራዊና ስጋዊ የሆነ አጋንንታም ነገር ልታስተናግድ ግዴታ የለባትም። የእግዚአብሔር ስም የተባረከ ይሁን። ከዛ ከአንድ 30 ደቂቃ ያህል ዝም እንድላቸው እግዚአብሔር አደረገኝ። ሚንቀሳቀስ ሰው አልነበር። ወገኖቼ አልኳቸው ተነስቼ፣ እያንዳንዳችሁ በራሳችሁ ላይ ዛሬ ፍርድ ፈርዳችኋል በሰማችሁት ቃል። ምድራዊ፣ ስጋዊ፣ አጋንንታዊ በሆነ መንገድ ተበጣብጣችኋል፣ ንስሐ ግቡ አልኳቸው። ተነስተው እየተላቀሱ ታረቁ። እግዚአብሔር ይመስገን። ይሲ ቤተ ክርስቲያን እስቲ ይህንንም እንስማው ያንንም እንስማ እስቲ የሚሉትን እንስማ ምን እንስማ ይላሉ ሰው። ምንድነው የምሰማው? አጋንንታም ነገር ነው የምሰማው? ስጋዊ ነገር ነው የምሰማው? ምድራዊ ነገር ነው የምንሰማው? የክርስቶስ መስቀል የገላገለውን ነገር በሙሉ በአድራሻው ማስቀመጥ አለብን። የኔን ስጋ እንኳን እናንተ ቤተ ክርስቲያን ትታችሁ ሚስቴ ልትሸከም ግዴታ የለባትም። ልጆችም ሊሸከሙ ግዴታ የለባቸው። ስጋችን ለማንም ዕዳ መሆን የለበትም። አድራሻው መስቀል ነው። ክብር ለእግዚአብሔር ይሁን። ስለዚህ የዚህ ትምህርት ዋና ነገር በክርስቶስ ነው ክርስትናን የምንኖረው። ፍሬ ማፍራት የሚገኘው እኛ በጌታ ስንሆን ነው። እኛ በጌታ የምንሆነው ሰውን በክርስቶስ አውቃለሁ እንደሚል ጳውሎስ ለዘረኛነታችን፣ ለጎጠኛነታችን በፖለቲካ ሰበብ በሉት በምን በሉት ለሚያመን ለማንነታችን ሞተን ነው በጌታ ምን ሆኖ ያንን ሳንሰናበት ሊሆን አይችልም። እኔ ከዘረኝነቴ ከወገናዊነቴ ከምድራዊ ስጋዊ ከሆነ አይደንቲቲ ሁሉ ተለይቼ ከዚህ በኋላ የኔ ህይወት እንዲታይ እንዲመዘን እንድኖር የምፈልገው ታሪኬ በሙሉ በኔም በሌሎችም ቢታሰብልኝ የምፈልገው በክርስቶስ ነው። እና ያለ ክርስቶስ የሆነውን ነገር ሁሉ በአብ በወልድ በመንፈስ ቅዱስም በሚካሄድ ጥምቀት እቀብረዋለሁ ክርስቶስ ሞት ውስጥ። ያንን የቀበሩ ሰዎች ከውሃው ሲወጡ ጌታ ምን ይላል? እንዴት ያለ ውሳኔ እንደወሰኑ የሃይማኖት ስርዓቱን የማያይ ጌታ፣ የልባቸውን ውሳኔ የሚያይ ጌታ፣ ውስጣቸው የወሰኑትን የሚያይ ጌታ፣ እዚህ ውስጥ እኔ እኖራለሁ። ከዚህ በኋላ ያንተ አይደንቲቲ ያንቺ አይደንቲቲ እኔ ነኝ። እዚህ ውስጥ እኔ ከአባቴ ጋር የኖርኩበትን የልጅነትን ጸጋ በዚህ ውስጥ እገልጣለሁ። የእግዚአብሔር ልጅ ሆኖ ልጆች ሆኖ እንድንኖር እድል የሰጠን ጌታ ጸጋውን በውስጣችን ያኖራል። ክብር ለእግዚአብሔር ይሁን። በጌታ መኖር ማለት ይሄ ነው። ክብር ለእግዚአብሔር ይሁን። አምላክነቱን አናገኘውም። አምላክነቱ ለእኛ ፍጹም አምላክ ፍጹም ሰው ነው። በፍጹም አምላክነቱ ወደ ሰውነት ሳይለወጥ በፍጹም አምላክነት ሙላት በፍጹም ሰውነቱ ተገልጦ የኖረው ጌታ በፍጹም ሰውነታችን ውስጥ ይገለጥልናል። ይህንን ግን የእኛ አርጎ አይሰጠንም። ዳግመኛ ስንወለድ እንደሱ ፍጹም አምላክ ፍጹም ሰው አንሆንም። አምላክነት የሱ ብቻ ነው፣ እኛ ውስጥ ይሆናል። ለዚህ ነው ክርስቶስ የምንለብሰው። በቤተ ክርስቲያን አንድ ሰው ናችሁ ይላል። የእግዚአብሔር ስም የተባረከ ይሁን። ለጥያቄ አንድ እድል እሰጣለሁ። ጥያቄ ካላችሁ እግዚአብሔር ስም የተባረከ ይሁን። ይሄ ትምህርት ውሳኔ የሚያሶስን ነው፣ ሌክቸር አይደለም፣ ውሳኔ የሚያሶስን ነው። ከውስጣችሁ ልትጥሉት የሚገባ ይሄ ትምህርት እንዳሮጌ አውልቃችሁ ገፋችሁታል እንደሚል አውልቄ የምጥለው ነገር አለኝ የምትሉት ነገር አውልቃችሁ ጣሉ። እንጸልያለን። እግዚአብሔር ስም የተባረከ ይሁን። አንድ ጥያቄ አለኝ ትላለች ይቅርታ። እሺ
ይሄ እንደዚህ ያለ የመስቀሉ ትምህርት ብዙ ጊዜ ይነገረናል ማለት ነው ሁላች አይ ዶንት ኖ እኔ ራሴን የሚመለከተኝ ነው የምናገረው ግን የዛን ቀን የተማረን ጊዜ ወይም በዛ ሰሞን ራሳችንን መስቀል ላይ እንደሰቀልን እናስባለን ግን አው ደጋግመን ግን እንደገና ስንወድቅ ደጋግሜ እንደዛ ሆናለሁ ስለዚህ ነው ለምንድን ነው እንደዛ ያለ ነገሮች የሚሆኑት
መስቀል እንደ ክትባት አይደለም እንወስደው ክትባት የስሞል ፖክስ አንዴ ከወሰደ ሰው በየጊዜው አይወስድም መስቀል ሁሌ ነው የምንሸከመው እና ሰዎች ይመጣሉ አንተ እኮ የነፍጠኛ ልጅ ነህ ምናምን ሲሏችሁ ወይም ደግሞ ጉራ በዛራችሁ በማን ሲያመጡ በውስጣችሁ ጌታ ሆይ ከመስቀል ላይ ውረድ እንዳሉ ሊያወርዱኝ ነው አልወርድም ይሄ ትምህርት የተዋሃዳችሁ መሆኑ የሚታየው እንደዚህ ያላችሁ ስትኖሩ አልወርድም አንተ እኮ አንቺ እኮ ሲሏችሁ አልወርድም ይሄ ለትህትና አይደለም ትህትና እኔ ምን አለኝ እሱ የመስቀል ቋንቋ አይደለም እኔ ምን አለኝ አይደለም ገፋችሁታል ነው በዚህ ሁኔታ ተጥሮኝ ነኝ እንደዚህ አይደለም ምናም ማለት የለባችሁ እንደዚህ ሰዎች ቢሏችሁ የተለያየ እናንተን ነገር ቢያነሱላችሁ መስቀል አይገባህም ቢሏችሁ አይበልብ ቢሏችሁ የተለያየ መልካም ነገር ቢያነሷችሁ አትጨነቁ ስፍራችሁን ግን ጌታ በሚያየው ሁኔታ የምትለብሱት ጌታ እንደሰቀላችሁት ልብስ አምጥታችሁ አትለብሱትም ወገኖቼ ምርጫችሁን የነፍሳችሁን ምርጫ አይቶ ነው ላያችሁ ለሚቀመጠው ጌታ እንደሰቀልኩት ልብስ አውጥቻለሁ ለብሰውም ኢየሱስን ስለዚህ ጌታ ሆይ እኔ ከዚህ ከተረዳሁት ከመስቀል እውነት በምንም አይነት ዝንፋለንም እግዚአብሔር ይመስገን ስለዚህ እለት እለት እንሞታለን ይሄንና ያለን የምንማረው ሰፊ ትምህርት ነው እለት እለት እንሞታለን not only that ሰዎች ችግር ሲሆኑብን በተለያየ ሁኔታ አይደለም በመርጫም እንሞታለን በሥራ ቦታችሁ በተለያየ ሰዎች ለምሳሌ ያቃልሏቸዋል ማክበር ብቻ አይደለም ምን አንቺኮ አንቺ ምናምን አንተ ቢሏችሁ ምን ይስማቸዋል እኔ ነኝና እኔ ብላችሁ እንዴት ነው የምትኖሩት የቱ ነው የሞተው እንዴ መስቀል ላይ ያለ ገላገሏችሁ አስተዋሳችሁኝ አድራሻይን ነው ማለት ያለባችሁ አይደለም አስተዋሳችሁኝ አድራሻይን ልክ ነው ማነኝ እኔ ለኔ ህይወት ክርስቶስ ለኔ ሞት ጥቅሜ ነው ያመጣላችኋል መስቀሉ ዝም ብሎ ትምህርት ሌክቸር አይደለም ይመጣል በመስራ ቤት ይመጣል በቤት ይመጣል በየቦታው ይመጣል እና እንዴ ይሄማ ዋና ነካ እንዴ ይሄ በጣም ኤክስትሪም እንዴ ምንም በሞት እንዴ ይሄማ እንዴ አራ በፍጹም እንዴ በዚህ ሁኔታ ሊሆን አይችልም ምኑ ነው የማይችለው ኢየሱስን ለብሼ ለኖር ከወሰንኩኝ ምን መሆን አለበት እ ሁሉም ወደ መስቀሉ ያስጠጋናል እግዚአብሔር ይመስገን ደቀ መዝሙር እመኑኝ የምነግራችሁን ነገር በእውነት ነው ወገኖቼ እግዚአብሔርን በመፍራት በጌታ ስም ጥላ ስር ነን ያለነው እመኑኝ ይሄንን የምነግራችሁን ነገር ባታደርጉት
ለቤተ ክርስቲያንም ለራሳችሁም ለህይወታችሁ መከራ ነው የምትሆኑት። አትለወጡ። ጌታ እናንተ የሚሸከምበት ጠምዛዛ የሆነ ለእናንተ የሚመች የጸጋ መንገድ የለም የለም። መስቀሉን የማይሸከም ከኔ በኋላ ሊከተለኝ አይገባውም ያለውን ማንም አይለውጥም። እኔና ጌታ እናቃለን የሚባል ነገር የለም። ማናቀው ጌታ ለማንም በግል አይታወቅም። በአደባባይ የተናገረ ጌታ ነው ኢየሱስ። ክብር ለእግዚአብሔር ይሁን። ብንለብሰው የኛ እኮ ችግር ምን መሰላችሁ እኮ? የኛ ችግር ኢየሱስ ክርስቶስን ለብሶ መኖርን እግዚአብሔሩ አሳየኝ ማለት። ውድ ወገኖቼ ጌታን መልበስ ምን እንደሆነ ካልታያችሁ መስቀል መሸከም አትችሉ። ማንንም ብትለብሱት ይሻላል። ደኛ እንደ እንደተከበረን እንግዲህ አለ አይደለም? በስጋዊ ማንነታችን መታወቅ በመንፈልግበት ታውቀን ኑር ወይስ በክርስቶስ እንታወቅ? በክርስቶስ እንታወቅ። ይሄኮ የግል የህይወት ምርጫ ጉዳይ ነው። ይሄንን ሰባኪ የሚያረግባችሁ አይደለም። ይሄ ትምህርት ይቀሰቀሳችኋል ለዚህ ውሳኔ እንጂ ይሄን እንድታረጉ አያረግም። ስለዚህ ለተለት ይመጣል። እኔ ብዙ ችግር ደርሶብኛል። ሰዎች ለሚሉት ነገር መልስ ለመስጠት እንደፈለገ ለምን እንደው ቡቱቱ አለብሱኝም። አይ ዶንት ኬር ምንድነኝ እኔ? ሁ አም አይ? ክብር ለእግዚአብሔር ይሁን። የእግዚአብሔር የሆነውን ነገር ለማንም ስል ጎንበስ ላረግ ለሰው አልችልም። ነገር ግን ለክብራችን ግን ልንቆም ፈጽሞ አንፈልግም በምንም። ሰዎች አከበሩና ቆ እንዴ አልጠሩኝም እኮ እንዴት ግብዣ ሳይጠሩኝ እንዴት ተረስቼ እንዴት ነው እሱ እንዴት ነው? በእውነት ነው መነግራችሁ ሰዎች የሚያነሱት ማአት ነገር አለ ይርሷችሁ። ዮሴፍ የተቀበረ ሰው ሰርገ ባለመጣራቱ አቆረፈ ሬሳን ያልሰማው። ፊዩነራል የተካሄደለት ሰው እንዴት ነው እሱ የመረቃ የሰርግ የልደት አልተጠራውም ብሎ ያለ ሰው የለም። ሞታችኋል ሞታችኋል ነው ተገላግለናል። ቢረሷችሁ ምን ትሆናላችሁ? ሚስጥር ልንገራችሁ የበለጠ ተከብራላችሁ። ለምን? እናንተን ሲረሷችሁ አሜን ስትሉ ኢየሱስ በኃይል ይመጣል እናንተ ላይ። ሰዎች ክፉ ሲያወሩባችሁ የክብር መንፈስ ያርፍባችኋል። ወደ መስቀሉ በኃይል ስትጠጉ ኢየሱስ ጉብ ይላል እናንተ ላይ። አረ ጌታ ሆይ ደጋግመው ይርሱኝ ነው የምትሉት። ደጋግመው ይርሱኝ፣ ገላገሉኝ ጌታዬ፣ ገላገሉኝ ያላንቺ እየተባልኩ ያላንተ እየተባልኩ አረ ገላገሉኝ፣ ገላገሉኝ፣ ይርሱኝ፣ ይርሱኝ። የዱሮ ክርስቲያኖች ይህን ይዘምሩ ነበር፣ ጭራሽ ጥፋ ከምድር ላይ ብቻ ይገኝ ስሜ ከላይ፣ መልካም ስም አለኝ ሃሌሉያ በሰማይ። ብትረሱስ? ሰዎች ይንቋቸዋል። አንዳንድ ሰዎች ሰው ሰላም ሲሉ ከግር ነው የሚጀምሩት፣ ከጫማችሁ ከምን አይቶ ታዲያስ ደህና እንዴት ነው የኔ ያለው ምን ሰራለ ምናምን እያሉ። የሞታችሁ ከሆናችሁ መስቀላችሁ ላይ ትቀራላችሁ፣ መስቀላችሁ ላይ ትቀራላችሁ። ምንም ትርጉም የለውም። እና እንዴ ሰው እየዝቅ አረገኛ እኔኮ እንትን መስራው እንደዚህ ነበርኩ እንዴ ነበርኩ ነው እንዴ? አዎ እንደዚህም ነበርኩ። አረ አዎ አሁንም ነኝ። Where is Jesus? ስለ ራሳችን ማውራት ማንነታችን ምንም ስፍራ የለው። እግዚአብሔር ያሳያችሁ የሁሉ ሰራዊት ጌታን ሲለብስ እንዴት ያለ ቆንጆ ቤተክርስቲያን ይሆናል። እንዴት ያለ ቆንጆ ትዳር፣ እንዴት ያለ ቆንጆ ወንድምነት፣ እንዴት ያለ ቆንጆ እህትነት፣ እንዴት ያለ ውብ ህይወት እግዚአብሔር በሰጠን። ክብር ለእግዚአብሔር። ክርስቶስን ለብሳችሁታል። ጌታ ለእያንዳንዳችን ዩኒፎርም ቢያሰፋ እንዴ ለሱ ረዘም ያለ ነው፣ ለሱ ወፈር ያለ ነው፣ ለሱ ሰፋ ያለ ነው እንል ነበር። ግን ለሁላችንም ኢየሱስ፣ ለእህቴ ኢየሱስ፣ ለወንድሜ ኢየሱስ፣ ለትልቁ ኢየሱስ፣ ለሽማግሌው ኢየሱስ፣ ለትንሹም ኢየሱስ፣ ለዘማሪው ኢየሱስ፣ ለሰባኪው ኢየሱስ፣ ለሁላችን ኢየሱስ። ሃሌሉያ! እንዴት ያለ ድንቅ ነው! መድረክ ላይ ባትታዩ የትም ቦታ ባትታዩ ኢየሱስ ኢየሱስ ኢየሱስ። እንጸልይ። ሃሌሉያ!
ውድ የጌታ ልጆች እግዚአብሔር ይሄንን ነገር በውስጣችን ጌታ ሆይ እንደ ተማርኩት ጌታ ሆይ እያስተዋልኩ እንድኖር የደቀ መዝሙር ህይወቴ እንዲለወጥልኝ ጌታ ሆይ ደቀ መዝሙርነት ክርስቶስን መልበስ በጌታ መኖር በጌታ መኖር ክርስቶስ በእኔ እኔ በጌታ ይሄንን ጸጋ ይሄንን ምስጢር ከሚያስረሳይ ነገር ከሚያስጥለይ ነገር አድነኝ ኦ አምላኬ ሉል እግዚአብሔር በጌታ በኢየሱስም እማጸናሃለሁ እማጸናሃለሁ ጌታ ሆይ እኔ በበኩሌ ጌታ ሆይ የማፍርበት ታሪክ እንጂ ምኮራበትም ታሪክ የለኝም ጌታ ሆይ ለምናፍርበትም ጌታ ሆይ ለምንኮራበትም ሁሉ ጌታ ሆይ መለያያ መሰናበቻ ቦታ አዘጋጀህልን ከሀፍረታችን የምንድንበት ከኩራታችን የምንድንበት ከከፍታ ከዝቅታችን የምንድንበት መዳኛ ኢየሱስ ተራራ ላይ ያለውን ዝቅ በል ኮረብታ ላይ ያለውን ከፍ በል የእግዚአብሔር ማዳን አልክ ጌታ ሆይ ኢየሱስ 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 ቤተ ክርስቲያንህ እንደ ልብስ ትልበስ እናጊጥብህ 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 እለምናለሁ ጌታ ሆይ ደቀ መዝሙርነት ስልጣን አይደለም ትምህርት አይደለም ዕውቀት አይደለም ኢየሱስ ነው ኢየሱስ 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 ማጌጫ ሁንልን መኖሪያ ሁንልን መታያ ሁንልን ሁሉ ላንተ ይሁን ሁሉ ባንተ ይሁን ጌታ ሆይ መሰናበቻ መሰናበቻውን መስቀልና ጊጥበት እና ጊጥበት ካፍረታችን ምን ሸሽበት ከነውራችን ምን ሸሽበት ዓለም ከመትሰጠን ክብር ምን ሸሽበት ማምለጫ ይሁንልን ማምለጫ ይሁንልን ህዝብ ይሄንን እየሰማ አነብናቢ አይሁን ጌታ ሆይ ፈሪሳዊነት ከቤት ይጥፋ ጌታ ሆይ የመስቀል ኃይል የብርሃኑ የቃሉ ጉልበት ጌታ ሆይ በህዝብ ህይወት ውስጥ በታላቅ ኃይል በታላቅ ክብር በታላቅ ጸጋ ይገለጥ ጌታ ሆይ ጌታ ሆይ ለምንሃለን የሚታገለን ላንተ እንዳንበረከክ ልንጥለው የሚገባውን እንዳንጥል በውስጣችን በልዩ ልዩ አይነት መንገድ ምሽግ የሰራ የሚሟገት ኃይል የአጋንንት ጥበብ የጨለማ ኃይል በጌታ በኢየሱስ ስም ይፍረስ በኢየሱስ ስም ይፍረስ በኢየሱስ ስም ይፍረስ የአጋንንት ጉልበት ይፍረስ በጌታ በኢየሱስ ክርስቶስ ስም የዘረኝነት መንፈስ የጥላቻ መንፈስ ስጋዊነት ምድራዊነት አጋንንታዊነት በስም ኃይል ጌታ ሆይ ይደምሰስ ስጋን በመስቀሉ ዲያብሎስን በደሙ ኃይል ድልንን ሰው ጌታ ሆይ እግዚአብሔር ሆይ ለምንሃለን ኢየሱስ 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 የምታብለጨልጭ ክብር ነህ ጌታ ሆይ እለት እለት ከክብር ወደ ክብር የምታሸጋግር የክብር ልብስ ነህ ጌታ ሆይ ካንተ ሌላ የሚመረጥ ማንን ለጌታ ሆይ እግዚአብሔር ሆይ በዚች ቤተ ክርስቲያን ኢየሱስን ለብሰን ኢየሱስን ለብሰን በሥራችን በቤታችን በውጭና በውስጥ ለክብርሃን ኑረን ሃሌሉያ ኢየሱስ የዘላለም ስምህ ለዘላለም ብሩክ ይሁን የዘላለም ስምህ ለዘላለም ብሩክ ይሁን የዘላለም ስምህ ለዘላለም ብሩክ ይሁን ይሄ እውነት ከህዝብ አይወሰድ ስም ለዘላለም የተመሰገነ ይሁን በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ